በጸጋ ስጦታ ትንቢት የሚናገርና እግዚአብሔር ለነብይነት አገልግሎት የጠራው ሰው መለየት አለበት። ዛሬ ትንቢት በብዙ አይነት መልክ ነው የምናየው። ልብ በሉ ወገኖቼ፣ ጥሪያቸው ሐዋርያ ወይም ወንጌል ሰባኪ ወይም ደግሞ ጥሪያቸው ንጉስ ወይም ካህን ሆኖ የተጠሩ ሰዎች አሉ። ነገር ግን ዋና አገልግሎታቸው ሳይሆን ትንቢትን አልፎ አልፎ ወይም ደግሞ በተለየ በእግዚአብሔር ባንደ በሚፈቅደው በስልጣኑ በሚያደርገው ነገር የትንቢት ስጦታ ወይም ትንቢት የመናገር ነገር በሕይወታቸው በብሉይም በአዲስ ኪዳንም በሰዎች ይታያል። እንደነዚህ ያሉ ሰዎች ነቢይ ናቸው ማለት አይደለም። በእርግጥ ንጉስም ነቢይም ሆኖ የተጠራ እንደ ዳዊት አይነት ሰዎች አሉ። ካህናትም ነቢይም ሆኖ ደግሞ ያገለገሉ የእግዚአብሔር ሰዎች አሉ። ስለዚህ ድርብ አገልግሎት ያላቸው አሉ። ዋና አገልግሎታቸው ደግሞ በአንድ መልክ ሆኖ በስሩ ደግሞ ይሄ እንደ አስፈላጊነቱ የሚሄድባቸው አሉ። ግን ነቢይ ብቻ ተብሎ የተጠሩ አሉ። እንደነ ኤርሚያስ አይነት፣ እንደነ ኤልሳ፣ እንደነ ኤልያስ አይነት። አሞጽ ላም ጠባቂ ወርካ ለቃሚ ነኝ አለ። በጎች እየተከተልኩ ሲሄድ ነው አለ አሞጽ ምዕራፍ 7 ቁጥር 15። ከላም ጠባቂነት ከወርካ ለቃሚነት እግዚአብሔር የጠራው ሰው ነው። እኔ ነቢይ ወይም የነቢይ ልጅ አይደለሁም አለ። በዘር የሚተላለፍ አይደለም፣ እግዚአብሔር ነው የጠራው። እንዴት ነው እግዚአብሔር የሚያው? ያ ሁሉ ህዝብ ባለበት ቦታ ይሄንን አሞጽ ወርካ ለቃሚ የሆነ ሰው ላሞች እየጠበቀ ከብቶች እንትን ሲል ከዛ ሁሉ ከምድረ እስራኤል ህዝብ መካከል ሲጠራ እግዚአብሔር ምን አይነት መልክተኞች ነው እግዚአብሔር የሚፈልገው? ወደ መሪዎች ዘንድ የሚልካቸው ሰዎች ምን አይነት ሰዎች ነው? ስለዚህ እግዚአብሔር ህዝብ እግዚአብሔር እንዴት እንደሚያየው ማየት አለበት። ኢሳይያስ ምዕራፍ 6 ከቁጥር 1 እስከ 8 ምንም እንኳን አንዳንድ ጸሐፊዎች ይሄ የመጀመሪያው ጥሪው አይደለም ቢሉም ንጉሥ ኦዚያን በሞተበት ጊዜ እግዚአብሔርን በትልቅ መጎናጸፊያው በክብር በዙፋኑ ላይ ሆኖ ያየዋል፣ በረጅም ዙፋን ላይ ሆኖ። ከዛ በኋላ እግዚአብሔር ማንን ላክ ሲለው ሲጠራው አፉን ሲቀድስለት ከዛ እሱም ሲናዘዝ እንመለከታለን። ኤርሚያስ ከእናቱ ማኅፀን ጀምሮ እንደተጠራ ይነገረዋል። በአጠቃላይ የነቢይ ተብለው ሊያገለግሉ ያሉ ሰዎች ዲስቲንክትሊ ነቢይ ተብለው የተጠሩ ናቸው። ዛሬ የግል ትንቢት በመናገር አንዱን ከፍ አንዱን ዝቅ በማድረግ ወይም ደግሞ አለ አይደለም የትንቢት ጉቦ በመስጠት ነቢይ ተብሎ የሚጠሩ ሰዎች አሉ። እርባና ያለው ለቤተ ክርስቲያን ለሀገር የሚተርፍ አንድ ነገር የለም፣ ግን ነቢይ ናቸው ተብሎ የሚባሉላቸው ሰዎች አሉ። እና ይሄ ደግሞ ለቤተ ክርስቲያን ለማንም አይረባም። ነቢይ የሆነ ሰው ነቢይነቱ በማዕረጉ ወይም በሚጠራበት ታይትል አይደለም የሚታወቀው፣ በመልእክቱ ነው የሚታወቀው። ስለዚህ ነቢይ የሆነ መልእክቱን ያምጣ። እና እግዚአብሔር የሰጠኝ የሚያስገርም ራእይ አለ። ዛሬ ያን ራእይ አካፍላችኋለሁ። እሱም ከመጽሐፈ እንትን ውስጥ ነው። እንዲህ ያለ ትንቢት የለም። መጽሐፈ እንትንን አውጥተን እንሰብካለን ወይ እናስተምራለን እንጂ ትንቢት ልናረገው አንችልም። ልናስተምረዋለን እንጂ እግዚአብሔር የገለጠልን ትንቢት ካለ የሰራዊት ጌታ እግዚአብሔር እንዲህ ይላል ብለን ተነርተ የምንናገረው ከሆነ ጥሩ ራእይ አሳይቶን ከሆነ ራእይ። እኔ አንዳንድ ጊዜ እንደዚህ እንደው የተነገራቸው እንደዚህ ያለ ትንቢት አለ ብጠብቅ መልእክት የለም፣ በጥብቅ ስብከት ብቻ ነው፣ ማብራሪያ ብቻ ነው። አንዳንዱ አውት ኦፍ ኮንቴክስት ስለማይሆን ነገር እየተነገረ ትንቢትና ራእይ ይባላሉ። ይሄ አይደለም። የእግዚአብሔርን ቃል ማስተማር ከሆነ መጽሐፍ ቅዱስን ልንሰብክም ልናስተምርም ባለበት በመልኩ ነው ማስተማር ያለብን። ነገር ግን ራእይ እግዚአብሔር ሰጥቶን ከሆነ መልእክት ሰጥቶን ከሆነ መልካም መናገር እንችላለን። እግዚአብሔር ይናገራል። ለሀገር፣ ለወገን፣ ለቤተ ክርስቲያን፣ ለግለሰቦች እግዚአብሔር ይናገራል። ዱዳ አምላክ አይደለም ያለን። ለእኛ አፍ የፈጠረ እግዚአብሔር ይናገራል። ለእኛ አይን የፈጠረ አምላክ ያለንበትን ያህል አምላካችን አለ አይደለም፣ ኤክስፓየር ዴት የለውም። ሂዝ ኦልዌይዝ ዘ ሴም እንዳለ እንደነበረ ነው። እግዚአብሔር ይናገራል። እግዚአብሔር ስለዚህ እግዚአብሔር የሚሰጠን መልእክቶች መምጣት፣ መገለጥ፣ መውጣት አለባቸው እና ታይቱሉን ከማግኘታችን በፊት በጓዳ በተነገሩ ራእዮችና ትንቢቶች ነብይ ነን ተብሎ አለ አይደለም እንዴ ነው ማወናበድ የለም። በነብይነት ስም ክብር ማግኘት የለም። ምንጊዜም እግዚአብሔር ነቢያቶች እግዚአብሔር ሲጠራቸው በጣም የሚገርማችሁ ነገር እየተጨነቁ ለአገልግሎት የሚቀሰቀሱት የመልእክታቸው ምክንያት በሆነው በእግዚአብሔር ራእይ ብቻ ነው የሚጠሩት። ውስጣቸው እየተቃጠለ እሳት እየሆነባቸው ነው የሚናገሩት። እና ግላመረስ በሆነ መንገድ ጉባኤ ተሰብስቦ ቪዲዮ ተገትሮ አለ አይደለም እንደው ዛሬ እነ ከሌ ይናገራሉ ተብሎ የተለየ ነገር ተብሎ ኮሚቴ ተቋቁሞ ባጀብ አይደለም የሚነዱት። ሲጠሩ እምቢ እያሉ እየፈሩ እየተጨነቁ ነው። አምላክን ወክሎ በዚህ ዓለም የእርሱን ቃል ማስተላለፍ ምን ያህል የከበደ አደራ እንደሆነ ስለሚገምቱ ብቻ አይደለም፣ ከእግዚአብሔር ፈቃድ ለራቀ ህዝብ በግብዝነት ባስመሳይነት እንዲሁም በፍርድ ገምድነት ለሚመራ ህብረተሰብ የፈጣሪን ሸክምና ራይ ፍርዱን ተክሳጹን ማስተላለፍ ጣጣ እንዳለው ይገባቸዋል። ማንም ሰው የእግዚአብሔር መልእክተኛ ሆኖ አይወደድም። ነብይ ራዩን በደገፉለት ሰዎች ሲከበብ የመዝናናት የመከበርና የልበ ሙሉነት ስሜት ጣባይን አያሳይም። ራዩን ያልተቀበሉትን ሰዎች በጎራ አይከለልም። የቡድን መንፈስ በሚያንጸባርቁና የአካል ህይወት የቤተክርስቲያን የአካል ህይወት ባልገባቸው ምናምንት የሰዎች አይታጀብም። የእግዚአብሔር ነቢያቶች የእግዚአብሔር ብቻ መልእክተኞች ናቸው። የማንም ወዳጅ የማንም ጣላቶች አይሆኑ። እና ያልሰማቸው ሰዎች ቢሆኑ ተንበርክከው ይማልዳሉ። የሰማቸውን በጎራ እየመደቡ በቤተክርስቲያን ውስጥ የጎራ መንፈስ አይለዩ። የአዲስ ኪዳን ነቢይ የጽድቅና የኩነኔ ምክንያት የሆነውን የእግዚአብሔርን ልጅ ክርስቶስ የክርስቶስን ወንጌል መሰረት በማድረግ በወንጌል ላይ የተመሰረተውን የቅዱሳንን የጽድቅ ህልውና አይጥልም። ስለዚህ እግዚአብሔርን በመፍራት የሰሙትን ሰዎች እግዚአብሔርን ባሪያዎች ግራም የገባቸው እንኳን ቢሆኑ የክርስቲያኖችን የጽድቅ ህልውና ይጠብቃል። የእግዚአብሔር ስም የተባረከ ይሁን። ወገኖቼ የብሉይ ኪዳን ነቢያትና የአዲስ ኪዳን ነቢያት የኪዳን ልዩነት አላቸው። ትልቅ የኪዳን ልዩነት አለ። ያን ጊዜ ድሮት እዚህ ለኛል አለ አይደለም፣ ልትነቅል ልትተክል አስነስቻለሁ ጠርቻለሁ ተብሎ ተጽፏል ይላሉ አንዳንድ ልጆች። ድሮት እዚህ ለኛል ማን ነው የምትነቅሉት? ቤተ ክርስቲያን ውስጥ ኢየሱስ ክርስቶስን በማመን ዳግም የተወለደውን ህዝብ እንደ ብሉይ ኪዳን አለ አይደለም ነገስታትን ልትነቅል? ከመንደር ያላለፈ ትንቢት እዚህ ደረጃ ምን አደረሰው? ከግለሰብ እንኳን ያላለፈ ትንቢት። ስለዚህ የብሉይ ኪዳንን ራእይ ተበድረን አዲስ ኪዳን ውስጥ በዛ ሁኔታ አክት ማድረግ እንፈልጋለን። ትክክል አይደለም። አዲስ ኪዳን በኢየሱስ ክርስቶስ ደም የጸደቀ የማይኮነን ህዝብ ነው ያለው። ኢየሱስ ክርስቶስን በማመን አለት በሆነ በክርስቶስ ላይ የተተከለውን የእግዚአብሔርን ህዝብ የኔን መንፈሳዊ ልምምድ ስላልተቀበለ ወይም እኔን ደግሞ በተቀባሁበት በእግዚአብሔር ሰውነት ስላላየ ሊኮነን አይችልም። አገልጋዮች የእግዚአብሔር ህዝብ ምንድን ናቸው? ባሪያዎች ናቸው። እግዚአብሔር የተመሰገነ ይሁን። እኔ ከሌነኝ እያሉ መከራ ሲያሳዩ ሐዋርያ ጳውሎስ እንዲህ ምን ነካቸው አላቸው። እና ምን እንደሚላቸው ወገኖቼ ላንብብላችሁ፣ የእግዚአብሔርን ህዝብ እንዴት እንደሚል። ስለዚህ ማንም በሰው አይመካ፣ ነገር ሁሉ የእናንተ ነውና፣ ጳውሎስ ቢሆን አጵሎስ ቢሆን ኬፋ ቢሆን ዓለም ቢሆን ህይወት ቢሆን ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የእናንተ ነው ይላቸዋል። እነዚህን የቆሮንቶስ ሰዎች አንደኛው የቆሮንቶስ መጽሐፍ ውስጥ ብዙ ኃጢአት ጉድለት ያለበት ቦታ ለሚጽፍላቸው ሰዎች የኬፋ ነኝ ምን ትላላችሁ አለ። ይሄ እውነት የእግዚአብሔር ሰው ነው? በጎራ መንፈስ ሰው ብቻ ስትሆኑ ነው የምታስቡት አላቸው። ጠቅላላ ጥናቱን ስታጠኑት ቆሮንቶስ ሰው ብቻ የሆነ ሰው ነው እንደዚህ የሚያስበው። እናንተ ግን ከወንጌል አንጻር ከዳናችሁበት ኪዳን አንጻር ስትታዩ ምንድን ናችሁ? የሁሉ ባለ ንብረት ናችሁ፣ ባለቤቶች ናችሁ። ተመልከቱ የሚመድባቸው ጳውሎስ ቢሆን አጵሎስ ቢሆን የእናንተ የግል ንብረት ለእናንተ ተብሎ የተቀባ ሰው ነው። እናንተ ባትኖሩ ቅባት የለው አይደለም እንዴ? እናንተ ከሌላችሁ ሐዋርያ የለም። ሐዋርያ ስላለ አይደለም እናንተ ያላችሁት። በትምህርት ቤት ውስጥ ይላሉ ስለ አስተማሪነት ሙያ ሲያስተምሩ፣ በትምህርት ቤት ውስጥ ዋነኛው ሰውዬ ተማሪው ነው ይባላል። ተማሪ ከሌለ አስተማሪ ምን ያደርጋል? ማን ያሰለጥነዋል? ቲቸር በሚባል ማድረግ ማን ነው የሚኖረው? በቤተ ክርስቲያን ውስጥ ዋነኛው ሰው የዳነው የእግዚአብሔር ህዝብ ነው። ጳውሎስ የእናንተ ነው፣ አጵሎስ የእናንተ ነው፣ ኬፋ የእናንተ ነው። ዓለም ሁሉ ቢሆን ህይወት ቢሆን ሞት ቢሆን ያለው ቢሆን የሚመጣው ቢሆን ሁሉ የእናንተ ነው ይላል። እናንተም የክርስቶስ ናቸው፣ ክርስቶስም የእግዚአብሔር ነው ይላል። ይሄ በጣም በጣም መሰረታዊ ነው። የኪዳን ልዩነት አለ። የብሉይ ኪዳን እንኳን በእግዚአብሔር የኪዳኑን ህዝብ በኪዳን ህዝብነቱ ነው የሚቀኑለት የነበረው። በኪዳን ህዝብነቱ ይቀኑለታል። ዛሬ የዳነው የእግዚአብሔር ህዝብ ግን በመንፈስ ቅዱስ የተቀባ የመንፈስ ቅዱስ ማደሪያ የሆነ የጸደቀ ኢየሱስን በማመን ከሞት ወደ ህይወት ከዘላለም ፍርድ ወደ ዘላለም ጽድቅ የገባ አይደለም? የማይኮነን ህዝብ ነው። እግዚአብሔር የተመሰገነ ይሁን። የሚገሰጽ ነው፣ የሚታረም ነው። እግዚአብሔር እንደ አባት የሚቀጣው ህዝብ ነው። እግዚአብሔር የተመሰገነ ይሁን። በክርስቶስ ላይ በማመን ያገኘውን የጽድቅ ህልውናውና ክብሩን ማንም ሊነጥቀው አይችልም። አገልጋዮች በቸርነት ከፑልፒት ላይ የሚያድሉት አይደለም፣ ክርስቶስ ነው በመስቀል ላይ ሞቶ ያደለው። እግዚአብሔር የተመሰገነ ይሁን። ስለዚህ ይሄንን በአዲስ ኪዳን ውስጥ ያለን አገልጋዮች ይህንን ልንረዳ ይገባናል። የኪዳንን ልዩነት ማየት አለበት። በብሉይ ኪዳን ስጋው ቢጥቅሌ ስጋውን ከላው ላይ ጣለ ሁሉ ተገርዣለሁ እያለ ሲኮራ እስራኤላዊ ነው የተባለ ደረቱን እየነፋ ይመላለሳል። ነቢያቶች ምን አሉ? የልብ መገረዝ ነው፣ አረ የልብ መገረዝ ነው እያሉ ይሰብኩ ነበር። ይሄ ስጋ መገረዝ የውስጡን ሃምብል ካር አረጋጣጣለዋል። በአዲስ ኪዳንስ ምን አይነት መገረዝ ነው የመጣው? እኛ በክርስቶስ የምንታመን በስጋ ማንደገፍ የተገረዝነን። የአዲስ ኪዳን ነቢያት እውነተኛ መገረዝን መስበክ ካለባቸው በክርስቶስ መመካትን ሲሰብኩ መታየት አለባቸው። በክርስቶስ መመካት ነው የሚሰበከው። በክርስቶስ መመካት በክርስቶስ የሚመካ ህዝብ የተገረዘ መሆኑን የሚያይ ራእይ እንዲኖራቸው ያስፈልጋል። የኪዳን ልዩነት አለ። አዲስ ክርስቶስ አይሰብኩም። ክርስቶስ ትላንትናም ዛሬም ለዘላለም ያው ነው። አዲስ ወንጌል አያመጡም። በስ ከሰማይ እንኳን መልአክ ቢሆን የተረገመ ይሁን የተባለ ነው። ሐዋርያቶች እንኳን እኛ ራሳችን ብንሆን ብንለውጠው የተረገምን ይሁን ነው ያሉት። አዲስ መንፈስ አይሰብኩም። አገልግሎታችን ለማዋደድ ክሽ ክሽ እንዳለፈው እንዳይመስላችሁ። አሁን እግዚአብሔር ደግሞ ልዩ ያደረገ ምንድን ነው ልዩ የሚያደርገው? የእግዚአብሔር ነገር ጣዕሙም ውበቱም የሚጠበቀው ለየዘመኑ አዳዲስ ነገር በማድረጉ አይደለም። እግዚአብሔር ትላንትናም ዛሬም ለዘላለም ያው ነው። መንፈስ ቅዱስ ትላንትናም ዛሬም ለዘላለም ያው ነው። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው ነው። ወንጌል አይለወጥም። ምንድን ነው የእግዚአብሔር ነገር ልዩ የሚያደርገው? የእግዚአብሔር ነገር ልዩ የሚያደርገው መልኩ መቀያየሩ አይደለም፣ እንደ ፋሽን መለዋወጡ አይደለም። ስለዚህ አዲስ ነገር የተለየ ነገር ዚስ ዴይዝ እግዚአብሔር እንደዚህ ሊያደርግ ነው፣ ይሄ አጀብ ነው። ስለዚህ የአዲስ ኪዳንን መንፈስ መጠበቅ አለበት። ብሉይ ኪዳን በተስፋ በአዲስ ኪዳን ወደሚደረገው ያሉ፣ በአዲስ ኪዳን ግን ክርስቶስ መጥቷል። እግዚአብሔር ይናገረናል አይደለም? ተናገረን ነው አለቀ። ይናገረናል አይደለም? አዲስ ኪዳን የሚለው በልጁ ተናገረን አለቀ፣ ጨርሷል። ያንን ነው የሚናገሩት ነቢያት። ያ ብርሃን ሆኖ ያልታየውን በሰው ቃል አይነት መልክ ገና የሰማውን ህዝብ የእግዚአብሔርን ቃል የክርስቶስ ክብር የሚታይበት ብርሃን አድርጎ የሚያወጡ ነቢያት ናቸው የሚያስፈልገው። እግዚአብሔር የተመሰገነውን የብሉይ ኪዳን ነቢያቶች የኪዳኑን መልእክት ውበት፣ ጥንካሬ፣ ክብር ይናገሩ ነበረ። የአዲስ ኪዳን ነቢያቶች የኪዳን ምክንያት የሆነውን በክርስቶስ ደም ላይ የተመሰረተውን የሞቱን የመነሳቱን የክርስቶስን የክብሩን መግለጥ አለባቸው። ጠቅላላ የአስቤዛ የትዳር ትንቢት ብቻ እግዚአብሔር በዚህም ሊናገር ይችላል። ለግለሰቦች ነቢያት ትንቢት ተናግረዋል። የእግዚአብሔር ነቢያቶች ወደ ሰዎች ኑሮ መጥተው ሰዎችን ረድተዋል። የት አለ ያ የወንጌል መንፈስ? የት አለ ያ የትንሣኤው ጌታ መንፈስ? የክርስቶስ መንፈስ የትንቢት መንፈስ ነው ይላል ራእይ ምዕራፍ 19 ላይ መልአኩ ለዮሐንስ ይነግራል። የት አለ ያ የክርስቶስ የትንቢት መንፈስ? ክርስቶስ የሚታይበት ክብሩ የሚገለጥበት ያ የትንቢት መንፈስ የት አለ? የት ገባ? የት አለ? ዛሬ ጠቅላላ የሚነገረው ስለ ምድራዊ ነገር ብቻ ነው። ብዙዎች ያላቸው ራእይ የሀገር፣ የመሬት፣ የሀብት፣ የኑሮ ብቻ ነው። ጋሪው ከኋላ ፈረሱ ከፊት መሆን አለበት። እኛ እንዴት ነው ጉልበት የምናገኘው? የእግዚአብሔር ነገር የሚገለጠው እንዴት ነው? እኛ የምንለወጠው መቼ ነው? ኑሯችን የሚታደሰው መቼ ነው? ክርስቶስ ሲሰበክ ብቻ ነው። ክርስቶስ ሲሰበክ ብቻ ነው። ሀብት ሲሰበክ አይደለም። ኑሮ አስቤዛ ሲሰበክ አይደለም። የአዲስ ኪዳን ነቢያቶች በኢየሱስ ክርስቶስ ሞትና ትንሣኤ ላይ የተመሰረተውን የክርስቶስ ወንጌል የሚያወጣውን የክብር ብርሃን ማውጣት አለባቸው። ያ ከሌለ ምን ይጠቅመናል? ጭስ በጭስ ነው። አይናችንን ያፈዛል፣ ያቃጥላል። ስለዚህ የቅዱሳንን የኪዳን መብት ይጠብቃሉ፣ ክብር ይጠብቃሉ። በኢየሱስ ክርስቶስን በማመን የእግዚአብሔር ቤተ መቅደስነት ማዕረግና ደረጃ የደረሰውን የእግዚአብሔርን ሕዝብ ህልውና ይጠብቃሉ። ጌታ የተመሰገነ ይሁን። እንደ ብሉይ ኪዳን ነቢያት የእግዚአብሔር መንፈስ ያለው ከሌ ጋ ነው ባለ ራእዩ ጋር እንሂድ አይደለም። የእግዚአብሔር መንፈስ ካለበት ሕዝብ ጋር ነው ያሉት። መንፈሱ የት ነው? እያንዳንዱ ክርስቲያን ጋር ነው ያሉት። ተቀባውና ቅባቱ ፑልፒት ጋር ብቻ አይደለም፣ በጉባኤም ነው ያለው። ከፑልፒት ወደ ምእመኑ አይደለም ዠቅ ብሎ የሚወርደው። ስለዚህ የኪዳኑ መሰረት የሆነውን የጸጋውን ብልጥግና ሁሉ መግለጥ መቻል አለባቸው። ለምን? በሕግ የነበሩ ነቢያት ሙሴ ስለተናገረው ስለሰጠው ስለእግዚአብሔር ሕግ ግድ ብሏቸው ያንን የብሉይ ኪዳን ለማስጠበቅ ያን ያህል በሸክም ከተሞሉ የክርስቶስ ወንጌል ላይ ነው እነተኛ ትንቢት መስራት ያለበት ከወንጌሉ ጋር አይታረቀ ትንቢት መምጣት አለበት እግዚአብሔር የተመሰገነ ይሁን ቤተክርስቲያን እንድትታነጻለች እስቲ እግዚአብሔር ያሳያችሁ ቤተክርስቲያንን ለማነጽ እንዲበዛላችሁ ትንቢትን ለማናገር በርቱ ፈልጉ ይላል እግዚአብሔር ቃል እንዴት ቤተክርስቲያን ትታነጻ እንዴት ነው የምትታነጸው ስለ መኪና ስለ አስቤዛ ስለ ገንዘብ ስለ ቢዝነስ ያወራል እንዴት ነው የምትታነጸው ቤተክርስቲያን የምትታነጸው መቼ ነው ወገኖቼ እንዴት እንደምትታነጽ ላንዴና ለዘላለም ማህተም የሚሆንላን ቃል አንብብላችሁ ኤፌሶ ምዕራፍ 4 ላይ እነርሱ እርሱም አንዳንዶቹን ሐዋርያት ለምን ሐዋርያ እንዳደረገ ተመልከቱ ሌሎቹንም ነቢያት ተመልከቱ ነቢያት ለምን እንደተሰጡ ምክንያት ላነብላችሁ ነው ወገኖቼ ሌሎቹም ወንጌል ሰባኪዎች ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ ይላል ለምን ሁላችን ይላል ሐዋርያውም ነብዩም አስተማሪው ወንጌል ሰባኪውም የተሰጠበትን ምክንያት ነው የሚናገረው ሁላችን ባለጠጎች ሆነን ቶዮታ ካምሪ የነዳን በማርስቼዲስ እየሄድን ብዙ ሀብት ለጦረታ የሚበቃ የተለያየ ነገር ለማድረግ አገር ለአገር ለመዞር ነው የሚለው አይደለም ምን እንደሚል ተመልከቱ ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት አንድነት ሙሉ ሰው ወደ መሆን የክርስቶስ ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ገና አልደረስንም ቅዱሳን አገልግሎት ለመረስራትና ለክርስቶስ አካል የአካል ራይ ነው ያላቸው ሐዋርያት ነቢያት የአካል ራይ ነው ያላቸው አያችሁት በምንድን ነው የሚመጣው ይሄ ሙላት የሚመጣው የእግዚአብሔር ልጅ በማመንና በማወቅ ይላል የእግዚአብሔር መልእክት እግዚአብሔር ተናገረን የተባለው ልጁን የሚገልጥ መንፈስ ነው የትንቢት መንፈስ እግዚአብሔር የተመሰገነ ይሁን ብዙ ሰው ትንቢት የሚፈልገው በዚህ ጊዜ ማንንም ሆሮስኮፕ ወይም ኮከብ ቆጣሪ ወይም መዳፍ አንባቢ እንደሚናገረው ስለወደፊቱ ማወቅ ይፈልጋል አንድ ክርስቲያን ማንንም በአለም ላይ ያለ ያልዳነም ሰው ምን ነገ በነገ ውስጥ ምን ታሪክ አለው እስኪ ንገረኝ ምን ታሪክ አለኝ እኔ ነገ ውስጥ የሰው ልጅ ሁሉ የነገ ታሪኩ በእግዚአብሔር ልጅ እጅ ነው ያለው ታሪካችን የእግዚአብሔር ልጅ ነው ምንድነው ስቆ የኔን ህይወት ከምን ጋር አያይዞ ነው ከቤት ከመኪና ከሚስ ከትዳር ጋር ከገንዘብ ጋር ነው ነገ የሚነገረኝ ምንድነው ያ ታሪክ ነው የሚባለው አይደለም የሰው ታሪኩ የሰው ክብሩ የእግዚአብሔር ልጅ ጋር ነው የተያዘው ያንን የሚገልጥ መንፈስ ነው የትንቢት መንፈስ የሐዋርያት መንፈስ የነቢያት መንፈስ ወገኖቼ የወንጌል ሰባኪዎች መንፈስ የአስተማሪዎች መንፈስ የረኞች መንፈስ ይሄን ነው ማረግ ያለበት ኢየሱስን የእግዚአብሔር ልጅ የሚያሳምን የሚያሳውቅ መሆን አለበት ወደ ክርስቶስ ሙላት በክርስቶስ እየተሞላን ነው መምጣት ያለበት ብዙ ራዮች እንሰማለን ካለንበት የኤሊ ጉዞ ያህል እንኳን አንንፋቀቅ ኤሊንኳን አስገማ ማሸንፋለይ ተብሏል አስገማ ጥንቸልን አሸንፋለይ ተብሎ መጽሐፍ ተጽፎላታል ምንም እንጓዘው ነገር የለም you know what እኔና እናንተ የሚለውጠን ስለኛ የሚነገረን ነገር አይደለም መጽናናት ምንድነው እኔ ስለኔ አይዞኝ ብባል ሚሊዮን ህዝብ አይዞ ቢለኝ አይደለም ወገኖቼ የኛ መጽናናት የኛ ኃይል የኛ ተስፋ ኢየሱስ ነው ይሄ ነው ስለዚህ ሁነተኛ ነቢያቶች በአዲስ ኪዳን ውስጥ የብርቅዬ የሆነው መተካ የሌለለት እግዚአብሔር ተናገረ ጨርሻለሁ ቃሌም መልእክቴም ስብከቴም ይሄ ነው ልጄ ስለኔ ማውቅ ትፈልጋላችሁ ይሄው ልጄ ብሏል መንገድ ማውጥ ከፈልጋል እሱ መንገድ ነው ህይወት እሱ ነው ብርሃን እሱ ነው ክብር እሱ ነው ሁሉም እሱ ነው ኢየሱስ ክርስቶስ መልስ የሆነበት መልእክት ነው የሚናገሩት ነቢያቶች ኢየሱስ ክርስቶስ መልስ የሆነበት ነው ይሄንን እኔ የምናገርበት ይሄንን ነገር ከሌሎች ራሴን ለመለየት አይደለም ይሄን የምናገረው ይሄንን ለማስተዋል አንድ ክርስቲያን ቢፈልግ በብሉይ ኪዳን ውስጥ ወገኖች አንድ ነገር አስተውሉ። በብሉይ ኪዳን ውስጥ የነበሩ የእግዚአብሔር ነቢያቶች በሙሉ መልእክታቸውን ሲናገሩ የመልእክታቸው ማዕከል መነሻ ሪፈረንስ ፖይንታቸው መልእክታቸው ምን እንደሆነ እስኪ አንብብ። የሙሴ ህግ ነው። የሙሴ ህግ ነው። የአዲስ ኪዳን ነቢያት የናዝሬቱ ኢየሱስ ነው። አሜን። የአዲስ ኪዳን ነቢያት የመልእክታቸው ማዕከል ኢየሱስ ነው። ከሱ የተላቀቀ ከሱ የራቀ ነገር ከእግዚአብሔር አይመጣም አይመጣም። ይሄን ማስተዋል አለበት። ይሄ ማለት እግዚአብሔር ይሄንና እናንተን ኑሮ ሊያጽናናን ወደ ችግራችን ወደ ኑሯችን በተለያየ ነገር መሰናክል በሚሆንብን ነገር እግዚአብሔር ይግራ ለገባን ወይም ደግሞ መድፈር ላቃተን ነገር በግል ሊመክረን አይመጣም ማለት አይደለም ወገኖች። እግዚአብሔር ወደ ግል ህይወታችን መጥቶ የሚናገረን ነገሮች አሉ። ነቢያቶች በእንደዚህ ያለ መንገድ ያገለግሉ ይችላሉ። ያገልግሎታቸው ሁሉ ባሪ ግን በዚህ መንገድ ብቻ ግን መያዙ ጤና ላይሆን እንደሚችል አስባለሁ። ኢየሱስ ክርስቶስ ይታያል ወይ? እውነተኛ ትንቢት እግዚአብሔርን ያስከብራል። የመንፈስ አንድነትን ይጠብቃል። ቤተክርስቲያንን ያነጻል። የእግዚአብሔርን ፍርሃት ለጌታ መገዛትን መሰጠትን ያመጣል። ጌታ የተመሰገነ ይሁን። የትንቢት ተቀባዮች መብት ምናልባት ይህንን ሁኔታ አባጭር ተናገሬ ትንቢትን የሚቀበሉ ሰዎች ያላቸውን መብት በስፋት በሁለተኛው ክፍል ላይ ብንመለከተው ይሻላል። ምክንያቱም በጣም ሰፊ የሆነ ነገር ነው። ይሁን እንጂ እስካሁን ባየናቸው ነገሮች ነቢያቶች ከእግዚአብሔር የሚመጣ መልእክት የሚቀበሉ ናቸው። ያንን የተቀበሉትን ነቢይ ደግሞ ለእግዚአብሔር ሕዝብ ያስተላልፋሉ። መልእክቱ የሚመጣበት መንገዱ የሚናገሩበትን አነጋገር ወይም አቀራረብ ይለውጣል ወይም ይወስናል። በብሉይ ኪዳን ነቢያትና በአዲስ ኪዳን ነቢያት መካከል ልዩነትን የሚያመጣው ኪዳኑ ነው። የብሉይ ኪዳን ነቢያትና የአዲስ ኪዳን ነቢያት ትልቅ ልዩነት አላቸው። የብሉይ ኪዳን ነቢያት በሙሴ አማካኝነት እግዚአብሔር ለሕዝቡ የሰጠውን ኪዳን ማስጠበቂያ አገልግሎት ያገለግላሉ። የአዲስ ኪዳን ነቢያት አገልግሎታቸው የተመሰረተውም የተማከለውም በኢየሱስ ክርስቶስ ሞትና ትንሣኤ በኢየሱስ ክርስቶስ ማንነት ላይ ነው። እግዚአብሔር የተመሰገነ ይሁን። ለቤተ ክርስቲያን የተሰጠው መሰረት ማንም ነቢይ ማንም የማይነካው የናዝሬቱ ኢየሱስ ክርስቶስ ነው። የኪዳኑን ህዝብ በኪዳኑ ውስጥ ባለ በረከትና ጥቅም ነው የሚያዩት። በአዲስ ኪዳን መንፈስ አይደለም የእግዚአብሔርን ህዝብ ነቢያቶች ማየት ያለባቸው። ይቅርታ፣ በብሉይ ኪዳን መንፈስ አይደለም፣ በአዲስ ኪዳን ኢየሱስ ክርስቶስ የኪዳኑ መሰረት አለቱ፣ የኢየሱስ ክርስቶስ ስራ፣ የኢየሱስ ክርስቶስ ማንነት፣ ለእግዚአብሔር ህዝብ የሆነው ሊያደርግ የሚችለው ነገር በሱ ነው የእግዚአብሔርን ህዝብ የሚያዩት። እግዚአብሔር የተመሰገነውን። የኪዳናቸው የአዲሱ ኪዳን የኪዳኑ ምክንያት ኢየሱስ ክርስቶስ፣ እግዚአብሔር የተባረከ ይሁን። ስለዚህ የነቢያቶች አገልግሎት ምንድን ነው ብንል እግዚአብሔር በነቢይነት አገልግሎት ያገለግሉ የጠራቸው ትልቁ ነገራቸው የእግዚአብሔር ልጅ ለማመን የእግዚአብሔር ልጅ ለማወቅ ወደ እግዚአብሔር ልጅ ሙላት የሚያደርስ አገልግሎት ብቻ ነው የሚያገለግሉት። ጌታ የተመሰገነ ይሁን። ሌላ አይነት ታሪክ፣ ሌላ ግትልትል፣ ሌላ ምን እሱ የዓለም ህዝብ መከራ እየበላበት ነው። ዓለምን ትሆናለች እያለ ሰማይም እየወጣ መሬትም እየወረደ ነው። እኛ ምን ትሆናለች ዓለም ለሚባለው ነገር የእግዚአብሔር ልጅ መልስ ነው። ነበርኩበት ቤተ ክርስቲያን ዘማሪያን እጅግ ውብ የሆነ መዝሙር የዘመሩት አለ። ጥንት ጀምሮ ለጥያቄ ሁሉ ኢየሱስ መልስ ነው። ከወዴት እንደመጣን ወዴት እንደምንሄድ ኢየሱስ መልስ ነው። ለማንኛውም ጥያቄ ሁሉ ኢየሱስ መልስ ነው። እዛ ውስጥ የተሰወረ ሀብት አለ፣ ባለጠግነት አለ። የእግዚአብሔር ጥበብ እሱ ነው። የእግዚአብሔር ኃይል እሱ ነው። የተሰወረ የእውቀትና የመዝገብ ባለጠግነት ሁሉ በእርሱ ነው። እርሱ እንድታውቁ እጋደላለሁ። ለምን? መናፍስቶች እዛ ውስጥ ያለው እንድናቅ አይፈልጉም። ብዙ አለ አይደለም፣ የሚያስቱ መናፍስቶች አሉ። ክርስቶስን እስካዘነጉን ድረስ በሌሎች ነገሮች ብንጋጋል ደስታቸው ነው፣ ክርስቶስ ላይ ብቻ ነው። አይናችንም ልባችንም ሲተጋ ውስጣችንም ሲነሳ ለክርስቶስ አይወዱም። ያንን ለመቋቋም ይፈልጋሉ። ለክርስቶስ ግን የተጋ መንፈስ ግን ሲኖረን እግዚአብሔር በእርሱ ዘንድ ያለውን ሲገልጥልን ምን ያህል ብርቱ እንደምንሆን ያውቃሉ። ከሁሉ በላይ የእግዚአብሔር ቃል እንደሚናገረው ሙሉ ሰው እንሆናለን። ክርስቶስን ስናቅ እኔና እናንተ ሙሉ ሰው እንሆናለን። እሱን ስናቅ እንሞላለን። እሱን ስናይ እሱን እንመስላለን። እግዚአብሔር የተመሰገነ ይሁን። ለፀሐይ የተጋለጠች ጨረቃ ለማታ ብርሃን ታመጣለች። ፀሐይ ብትሰወር እንኳን ለፀሐይ ስለተጋለጠች ማታ ብርሃን ትሆናለች። ጌታ የተመሰገነ ይሁን። የሰማነውን እግዚአብሔር ይባርክልን። እንጸልይ። ጌታ ሆይ እናመሰግናለን እናመሰግናለን በቤተ ክርስቲያን እግዚአብሔር ሆይ የኛን እግዚአብሔር ሆይ ልብ ልታቀና እግዚአብሔር ሆይ ልጅህን በማወቅ ሙሉ ልታረገን እግዚአብሔር ሆይ ለከበረ አገልግሎት ልታዘጋጀን ጌታ ሆይ በልዩ ልዩ አይነት መንገድ ስለምትሰራ እናመሰግናለን እግዚአብሔር ሆይ በከበረው ጌታ ሆይ በትንቢት አገልግሎት ለባሪያዎች ለነቢያት ቃልን በመስጠት ራእይን በማሳየት በህልም ምስጢሮችን በመግለጥ እግዚአብሔር ሆይ እያንዳንዳችንን ጠቅመናል እግዚአብሔር ሆይ ወደፊትም ደግሞ በዚህ ትጠቅመናል አስተምረን እግዚአብሔር ሆይ ተናገረን እግዚአብሔር ሆይ እጆች እግዚአብሔር ሆይ ድምጽ ቃል ራእይ ወደኛ ይምጡ እግዚአብሔር ሆይ የተዘረጉት ያንተ እጆች የምትናገርበት የመናገሪያ እግዚአብሔር ሆይ መንገድ ይስፋለ መልእክት በቤተክርስቲያን ይብዛ ቤተክርስቲያን በቃል ዳህቱን በመክር ዳህቱን ክርስቶስን በማወቅ የእግዚአብሔር ልጅ በማመን የሚገኘው ብልጥግና አንተን ተስፋ አድርገው ወደ አንተ ለተጠጉ ሁሉ ይብዛ ጌታ ሆይ አቤቱ ጌታ ሆይ ባለማስተዋላችን በመሰለን ነገር የጀመርነው ለማሳመር ብለን ጌታ ሆይ ያንተን ነገር ረስተን ከምንሮጠው ከንቱሩ ጨመልሰን ጌታ ሆይ ልብን ካሳረፍክበት መንፈስ ከመተጋበት መንፈስ ቅዱስ ሊያደርገው ሊገልጠው ካለበት ነገር ጋር አያይዘን እግዚአብሔር ሆይ የተባረከው እጅ በህዝብ ላይ ይሁን የተባረከው መንፈስ በህዝብ ውስጥ እግዚአብሔር ሆይ የከበረ ነገርን ያፍልቅ ለዚህ ላለንበት ዘመን እግዚአብሔር ሆይ ጉልበትም አቅምም በሚሆነን እግዚአብሔር ሆይ ካሸናፊዎች እንድንበልጥ በሚያደርገን እግዚአብሔር ሆይ ድል መንሳትን እየሰጠህ ልታዞረን እግዚአብሔር ሆይ ምክንያት አድርገህ እግዚአብሔር ሆይ ባቆምከው በልጅ ያለውን ነገር ሁሉ ግለጽልን በኢየሱስ ክርስቶስ ዳህት አድርገን በዚህ ባለጠግነት በዚህ ጥበብ ዳህት አድርገን እናመሰግናለን ይሄን ሁሉ ስለምታረግ ክብር ሁሉ ለስምህ ይሁን በኢየሱስ ክርስቶስ ስም አሜን።